የኢትዮጵያ መንግስት በዜጎች ላይ ያደርሳል ያሉትን በደል ለማጋለጥና የመጻፍ ነጻነትን ለማረጋገጥ ማህበራዊ ሚዲያ ያበረከተላቸውን አስተዋጽኦ በተመለከተ ስለሰሩ ስራ ገለጣ በማድረግ አራት የኢንተርኔት ማህበራዊ ሚዲያ አራማጆች ውይይት አድርገዋል። ከዞን 9 ወይዘሪት ሶሊያና ሽመልስ፣ ከድምጻችን ይስማ አቶ የደስደስ ያስን፣ ከአማራ ተጋድሎ አቶ አቻምየለህ ታምሩና ከኦሮሞ ሚዲያ ኔትወርክ እንዲሁም በግል የፌስቡክ ብዙ ሺህ ተከታይ ካለው አቶ ጃዋር መሐመድ አቅራቢዎች ነበሩ። በዚህ ውይይት 3 ሰዓት የፈጀው ውይይት የተዘጋጀው ኢትዮቲዩብ በተባለው የኦንላይን ሚዲያ አማካኝነት ሲሆን ጥዮን ግርማ ከማህበራዊ ሚዲያ ጋር በተያያዘ ተነሱትን ነጥቦች ብቻ አጠር ሰብሰብ አድርጋ ዳስሳለች።
እሁድ ዕለት ዋሽንግተን ዲሲ ውስጥ ለተካሄደው ውይይት የተመረጠው ርዕስ ሶሻል ሚዲያ አክቲቪዝም ኢን ኢትዮጵያ የሚል ነበር። ርዕሱ ሲተነተንም በኢትዮጵያ ውስጥ ሰዎች ማህበራዊ ብዙሃን መገናኛን ተጠቅመው የሰማይ መብት እንቅስቃሴንና የመጻፍ ነጻነትን እንዴት ተጠቅመውበታል? ይጠቀሙበታልስ? ምን ጥቅምስ አለው? ጉዳቱስ ምንድነው? የሚል ነበር። ኢትዮቲዩብ የተሰኘው የኢንተርኔት ሚዲያ ያዘጋጀው ይህ የውይይት መድረክ ከላይ በተጠቀሰው ርዕስነት ይዘጋጅ እንጂ አጠቃላይ ውይይቱ የተካሄደው የኢንተርኔት አራማጆቹ የሚያራምዱት የፖለቲካ ሐሳብ የተጓዙበት መንገድና በጉዟቸው ያጋጠማቸው ፈተና ጭምር የዳሰሱበት ነበር። በውይይቱ ላይ ከታደሙ ተሳታፊዎችም ከሚያደርጉት እንቅስቃሴ ጋር በተያያዘ የተለያዩ ጥያቄና መልሶች የተካሄዱ ሲሆን ለዛሬ ከማህበራዊ ሚዲያ ጋር በተያያዘ የተነሱት ላይ ብቻ ትኩረት አድርጋለሁ። የመጀመሪያው ተናጋሪ የነበረችው ወይዘሪት ሶሊያና ሽመልስ ስትሆን ኢትዮጵያ እርሷና ሌሎች ጓደኞቿ በጋራ ሆነው ከአምስት ዓመት በፊት ስለጀመሩት የዞን 9 የጡመራ መድረክ በማስታወስ መድረኩን በመጻፍ በማህበራዊና ፖለቲካዊ ጉዳዮች ላይ በንቃት በመሳተፍ በመወያየት ቢጀምሩም ከገዢው መንግስት በደረሰባቸው ተደጋጋሚ ማስፈራራትና በመጨረሻም በመድረኩ ላይ ተሳትፎ ያልነበራቸውን ሌሎች ጓደኞቻቸውን ጨምሮ ለእስር በመዳረጋቸው መደምደሙ ገልጻለች። ያም ሆኖ ግን በርካታ ትምህርቶችና አገልግሎቶችን እንዳተረፉበት ትናገራለች።
በግለሰብ ደረጃ ሆነው ሐሳባቸውን ከሚገልጹ ይልቅ መደራጀት የበለጠ ትኩረት ያገኛል እና እሱን ተምረንበት ነበረ። ምክንያቱም ከዛ ፊት ከመደራጀታችን በፊት እኛ እርስ በርሳችን በግል ቡድን ከመሆናችን በፊት ረጅም የሚባሉ ዓመታት ማህበረሰብ ሚዲያ ላይ እንደ ግለሰብ ስንናገር ነበርና እሱ መደራጀት ተቀባይነትም ለማግኘት ብዙ ነገር ማድረስ ለማድረግ ትንሽ ተቋማዊ ቅርጽ ማሳየቱን ተምረንበታል። ሌላኛው የአጋርነትና አብሮነትን ሶሊዳሪቲ ማሳየትን እርስ በርስ የሶሻል ሚዲያ አክቲቪስቶችንም ለራሳቸው ሚዲያ አክቲቪስቶች የሚደርስባቸው ችግር ማህበረሰብ ሚዲያው ራሱ ድጋፍ እንደሚያሳይ ነው የተማርንበት ነው። ሌላኛው ምናልባት ብዙ ጊዜ የሚደረጉ ይሄ የጸረ ጭቆናና የጸረ አፈና እንቅስቃሴዎች በትልቅ መልኩ ሆነው ካልታዩና ሁሉም ሰው የሚያቸውን እስካልታዩ ድረስ ትንሽ ናቸው፣ እነዚህማ ምንም አተራ አያደርጉም የሚባለውን አስተያየት የቀነሰ የቀየረ ነበርም።
ሁለተኛው ተናጋሪ የኢትዮጵያ ሙስሊሞች እንቅስቃሴ በማህበራዊ ሚዲያ በኩል የነበረውን የዳሰሰው አቶ የደስደስ ያሲን ሲሆን በዚህ እንቅስቃሴ ድምጻችን ይሰማ የተሰኘው የማህበራዊ ሚዲያ መድረክ በኢትዮጵያ መንግስት ይፈጸማሉ የተባሉ በደሎችን ለማጋለጥና የሙስሊሙን ማህበረሰብ በአንድነት ሰላማዊ ተቃውሞ ማካሄድ እንዲችል መረጃን የማስተላለፍ መድረክ ሆኖ ማገልገሉን አስረድቷል። የኢትዮጵያውያን ሙስሊሞች እንቅስቃሴን የሚመሩት ኮሚቴዎች ከታሰሩ በኋላም ገጹ አይነተኛ የመረጃ ማስተላለፊያ መሳሪያ እንደነበር ገልጿል።
በዚህ ሰዓት ፊት ለፊት የነበረው አክቲቪዝም መሄድ ባለመቻሉ ወደ ሶሻል ሚዲያ አክቲቪዝም ዞሮ በድምጻችን ይሰማ ፔጅ አማካኝነት ቀጣዩ ምዕራፍ ተጀመረ። ይህ ምዕራፍ ለረጅም ጊዜ የሄደ ነው። ከዚህ ምዕራፍ በተለይ ከሂደቱ መረዳት የምንችላቸው ብዙ ነገሮች ታይተዋል። ከዛ ውስጥ ግን አንደኛ ለሌሎችም ምሳሌ የሆነበት ነገር ምንድን ነው? የኢትዮጵያ መንግስት ከለመደው የትግል አካሄድ ውጪ ኮሌክቲቭ ሪስክ ቴኪንግ ወይም ደግሞ ከዚህ ቀደም ልክ የቅንጅት መሪዎች ወይም ሌሎች የፖለቲካ መሪዎች ፊት ለፊት ይታያሉ፣ እንቅስቃሴን ይመራሉ፣ ከታሰሩ ወዲህ ሁሉም ነገር ተዳፍኖ ይቀራል። የሙስሊሙ ሂደት ግን እንደዛ እንዳይቀር በአመራር ደረጃ ኤግዛምፕል መሪ ሊባል በሚችል ሁኔታ አንደኛ መስዋዕትነትን የሚከፍሉ መሪዎችን በማፍራት፣ ሁለተኛ ደግሞ እነሱ ከታሰሩ በኋላ ለፔጁ ወይም ቀጥሎ ለሚመጡ ተወካዮችን በማዘጋጀት ሙቭመንቱ እንዲሄድ የማስቻል ቀጣይነትን ማስጠበቁ እንደ ምሳሌ የሚታይና ለሌሎች ንቅናቄዎችም አስተማሪነቱን ያሳያል።
ከአቶ የደስደስ ያሲን ቀጥሎ የተናገረው የአማራ ተጋድሎ በሚል በኢንተርኔት ገጽ ላይ እንቅስቃሴ በማድረግ የሚታወቀው አቶ አቻሜለ ታምሩ ነው። አቶ አቻሜለ በመክፈቻ ንግግሩ ላይ በስፋት የተናገረው የአማራ ተጋድሎ የሚለው እንቅስቃሴ ለምን እንደተጀመረ በማብራራት ነበር። ማህበራዊ ሚዲያን የተመለከተው ጉዳይ በጥያቄና መልስ ወቅት እንደሚያነሳው ገልጾ ነበር። በአጠቃላይ የአማራ ተጋድሎ እንቅስቃሴ በድረገጽም እንዲሁ ከድረገጽ ውጪም በሚደረግ ግንኙነት የሚደገፍ መሆኑን ገልጾ በዋናነት በአማራ ህዝብ ላይ የተፈጸመ ነው ያለውን ኢሰባዊ ድርጊት ለመቃወም የተቋቋመ እንደሆነ አስረድቷል። በጥያቄና መልስም በአቅራቢው የቀረበው ንግግርና አንዳንዴም በገጹ ላይ የሚጻፉት በደሎች ምናልባት ደግሞ ወደፊት በሌላኛው ብሔር ላይ ተመሳሳይ ጥቃት እንዲፈጸም አበረታታም ወይ የሚል ይዘት ያለው ጥያቄ ተነስቶ ነበር። አቶ አቻሜለ ይህንን ምሳሌ ጠቅሶ ያብራራ ሲሆን በመጨረሻም ይሄን ብሏል።
ዛሬ በአማራው ላይ የተፈጸመ ያለው ግፍና በደል ዝም ብሎ ራንደምሊ የመጣ አለመሆኑን ከረጅም ጊዜ ጀምሮ ዛሬም ይሆነ ያለው ሲስተማቲክ የሆነ ጂኖሳይድ በአማራው ላይ የተካሄደበት እንዳለ ለማሳየት እንጂ የዘር ማጥፋት ተፈጽሞብኛል ብሎ ትግል የጀመረ ህዝብ በየትኛውም ህዝብ ላይ በየትኛውም ህዝባዊ ተጋድሎ ላይ አደጋ ሊሆን አይችልምና የአማራ ትግል የአማራ ተጋድሎ ፍጹም ህዝባዊ የሆነ የየትኛውም ህዝባዊ ትግል አካል እንጂ ለየትኛውም ህዝብ ለየትኛውም ትግል እንቅፋት አይደለም፣ ስጋት አይሆንም።
የመጨረሻው ተናጋሪ የኦሮሞ ሚዲያ ኔትወርክ ስራ አስኪያጅ አቶ ጃዋር መሐመድ ሲሆን ማህበራዊ ሚዲያ በኦሮሞ ተቃውሞ ወቅት ያበረከተው አስተዋጽኦና አሁን እየሰጠ ያለውን ከፍተኛ ጠቀሜታ አስረድቷል።
ኢንፎርሜሽን ሁሌም ቀድሞ የሚወጣው ከኛ ወገን ነው፣ ከነጻነት ታጋዮች ከህዝቡ ወገን ነው። እዚህ ጋር ሰልፍ ተካሄደ፣ እዚህ ጋር ሰው ተገደለ፣ እዚህ ጋር ካድሬ ቤት ተቃጠለ፣ ኢንፎርሜሽን ቀድሞ ነው የሚወጣው። በሰዎች ሳይኮሎጂ ላይ መጀመሪያ የተናገረው ሰው የዛን አርዕስት ያስይዛል ማለት ነው። ከዛ በኋላ ባላንጣ ወይ አድቨርሰሪ ወይ በዚህ ምክንያት መንግስት ሪአክሽነሪ ሆኖ መልስ ወደ መስጠት ነው የሚሄደው። በተከታታይ ካያችሁ ከአማራ ፕሮቴስትም ሆነ ከኦሮሞ ፕሮቴስት ከድምጻችን ይሰማም ኢንፎርሜሽን ሲወጣ ያንን ኢንፎርሜሽን ተመርኩዘው ፎልሲፋይ ለማድረግ ለማስዋሸት ነው ሙከራ የሚያደርጉት ማለት ነው። ድሮ እንደዛ አልነበረም። ድሮ መንግስት ገሎ አልገደልኩም ብሎ የሆነ ነገር ያወጣል ወይ ደግሞ ወንበዴዎች ናቸው ብሎ ያወጣል። አይደለንም ነበር የኛ ትግል። አሁን ግን ይሄ ነው የሆነው መስለምን አይ ይሄ አልሆነም ወደ ማለት ወደ ዲፌንሲቭ ፖዚሽን ለመግባት እንደተቻለ ነው የምናየው። ሌላው ሶሻል ሚዲያ የረዳው ለመረዳዳት እና የኮኦርዲኔት ለማድረግ ከፍተኛ ሪል ታይም ኢንፎርሜሽን ለማድረግ ረድቷል። ከዛ ባለፈ ለምሳሌ የተጎዱ ልጆች ካሉ ሌትስ ሴይ ደምቢዶሎ ገጠሩ ላይ ልጆች ከተመጡ ደምቢዶሎ ላይ እንዲህ አይነት ልጆች ተመተዋል ስንል ሆስፒታሎቹ ወዲያው ሬዲ ይሆናሉ። ሆስፒታሎቹ ነፍስ ለማዳን እድል ያገኙበት ሁኔታ ነው ያለው። ከዛው ጋር ተያይዞ እንግዲህ የሶሻል ሚዲያው ትልቁ ሚና ዶክመንቴሽን ነው። ኢንፎርሜሽንን መዝግቦ ማስቀመጥ ላይ ከፍተኛ ሚና አድርጓል። በኢትዮጵያ ታሪክ የህዝቦች ተጋድሎ የህዝቦች እንቅስቃሴ የፖለቲካ ሂደት እንደ ባለፉት 2-3 አመት ተመዝግቦ አያውቅም። የተማሪዎች እንቅስቃሴ የ1960ው ከፍተኛ ታሪክ ነው የሰራው። አብዛኛው ግን ከሰዎች አፍ የምንሰማውና አንዳንድ ሰዎች በጆርናል ከጻፉት እንጂ አብዛኛው አልተመዘገበም። አሁን ግን አብዛኛው ኢንፎርሜሽን በሪል ታይም ታንጀብል በሆነ በቪዲዮ በፎቶ እንዲመዘገብ ተደርጓል። ይህ መመዝገብ ደግሞ ያለው አድቫንቴጅ አለ። አንዱ ኦፍ ኮርስ ለታሪክ በማስቀመጥ ወደፊት እኛ ስናልፍ ከኛ በኋላ የሚመጣው ዜጋ ምን ነበር የሆነው የሚለውን ብዙም ሳያከራክር ፋክቹዋል የሆነ ኢንፎርሜሽን ለማስቀመጥ ረድቷል። ሁለተኛው እንግዲህ የዚህ ትግል አንዱ አላማ በኢትዮጵያ ውስጥ ያለው ህዝብ በህዝብ ላይ የሚደረገውን ግፍ እንዲሁም ደግሞ የህዝብን ገድል አውቆ የህዝብን መንግስትን ግፍ አይቶ ከህዝብ ጋር እንዲቆም የህዝብን ገድል አይቶ ወኔው እንዲነሳሳ ከፍተኛ ሚና አድርጓል።
በአጠቃላይ አራቱም ተናጋሪዎች ማህበራዊ ሚዲያ በአስቸጋሪ ሂደቶች ውስጥም ቢሆን በኢትዮጵያ ካለው በመንግስት የታፈነ የሚዲያ አስተዳደር ለመላቀቅና በኢትዮጵያ መንግስት የሚፈጸሙ የሰብአዊ መብት ጥሰቶችን በተጨባጭ ለማጋለጥ ጠቃሚ መድረክ ሆኗል ብለዋል። ይህን መድረክ ወደፊት በአግባቡ መጠቀም ከተቻለም የሚፈለገው ለውጥና መቀራረብ ማምጣት ይቻላል ብለዋል።